ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ እሁድ ሐምሌ 3 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ነሐሴ 3 ቀን 250 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዜና ፕሮግራማችን በቅድሚያ ይቀርባል። ከዚያም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዲሞክራሲ አጥቶችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ወያኔ ቋራ ላይ ጦርነት መክፈቱ ተሰማ። ከስፍራው በደረሰን መረጃ መሰረት ሌሊት በ10 ሰዓት በቋራ አማሃ በረሃ የወያኔ ጦር በአካባቢው በሚገኘው የአማራ ልዩ ኃይል ላይ ተኩስ በመክፈት የጠባጫሪነት ተግባር በመፈጸሙ ወደ ሙሉ ግጭት መገባቱ ታውቋል። ወያኔ በገንዘብ የቅማንት አባላትን በማሰለፍ ግጭቱን እንደተለመደው የቅማንትና የአማራ ለማስመሰል መሞከሩም ታውቋል። በዚህ ግጭት ከሁለቱም አቅጣጫ ከባድ መሳሪያዎችን መጠቀማቸው የታወቀ ሲሆን የአማራ ልዩ ኃይልን ለመርዳት የመከላከያ ጦር ወደ ስፍራው እየተጓዘ እንደነበር ከአይን እማኞች መገንዘብ ተችሏል። እስካሁን በዚህ ግጭት ከሁለቱም ወገን የሞትና የቁስለኛ ሁኔታ በውል የታወቀ ባይሆንም ከፍተኛ ጉዳት ሊደርስ እንደሚችል ከአካባቢው ነዋሪዎች ከተገኘው መረጃ ለማወቅ ተችሏል። ታዛቢዎች ይህ ሁኔታ ሊከሰት እንደሚችልና በአካባቢው የመከላከያ ጦር ሊሰፍር እንደሚገባ ከነዋሪዎች በተደጋጋሚ ለቀረቡ አስተያየቶች የአገዛዙ የዝምታ ምላሽ ገና ብዙ ሊያስከፍል እንደሚችል ይናገራሉ።
ሰሞኑን ወያኔ ከትግራይ ወታደራዊ ትዕይንት ማሳየቱና ኦዴፓ የተባለ ዘረኛ አገዛዝ ደግሞ ወታደሮች ማሰልጠኑና ዘመናዊ መሳሪያ ማስታጠቁን ማሳወቁ የዩዋጣልን የነሟከር ፉከራ መሆኑን ብዙዎች ያስረዳሉ። ኦዴፓ በውጭ ሀገር በሁለት ዙር ለዘመናዊ ስልጣና የተመረጡ ወታደሮችን ያሰለጠነ መሆኑ የተገለጸ ሲሆን የሰለጠኑበት ሀገርና ያሰልጣኞቹ ማንነት አለመገለጹ እያነጋገረ መሆኑን መገንዘብ ተችሏል። በኦዴፓ በኩል የአባይ ግድብን በመጠቀም ብሔራዊ ስሜትን ለመቀስቀስ እያደረገ ያለው በየጊዜው በአማራ በጋሞ በጉራጌ ወዘተና በኦርቶዶክስ ቤተክርስቲያን እየተፈጸመ ያለው ዘግናኝ ድርጊት በአገዛዙ በኦነግ በኦፌኮና በመሰሎቻቸው ተደጋግሞ መፈጸሙ የህዝብን ስሜት ክፉኛ ማቅሰሉን ብዙዎች ይናገራሉ። ዘረኛው አገዛዝ ስለ ሀገር አንድነትና ስለ አባይ ግድብ ሲናገር የጠባብ የዘረኝነት መርዙን በማር መጠቅለሉን በርካቶች ይናገራሉ። በአሁኑ ወቅት በሀገሪቱ በአንድ ጎሳና በኮሎኔሉ የሃይማኖት ተከታዮች እየተዘወረች የምትጎስመው የጦር ነጋሪት ውጤቱ የደም ጎርፍ ከመሆን እንደማያልፍ ከሚሰጡ አስተያየቶች መረዳት ተችሏል። ወያኔ የትግራይን ህዝብ ከጎኑ ለማሰለፍ የለመደውን ማስፈራራት እየተጠቀመ መሆኑን ከተለያዩ ምንጮች የሚወጡ መረጃዎችም ያስረዳሉ። ሁለቱ ፈላጭ ቆራጭ ቡድኖች የጦርነት እሳት ለመጫር የሚያደርጉት የፉከራ መወራወር ወደ ግጭት ከተሸጋገረ የሚማገደው የፈረደበት ህዝብ በመሆኑ እና የወያኔ የሞት ሽረት መፍጨርጨር ንጹሃኖችን መጨፍጨፍ አይቀርም ተብሏል። በተመሳሳይም ዘረኛው አገዛዝ ከሸሪኮቹ ዘረኛና ጽንፈኛ ቡድኖች ጋር በኦሮሞ አካባቢ ተደጋግሞ እየተካሄደ እንዳለው የዘር ማጽዳት ዘመቻ በመክፈት ሰፊ ጭፍጨፋ መክፈቱ የማይቀር መሆኑን በማሳሰብ የፖለቲካ አዋቂዎች ሲያስጠነቅቁ ተሰምተዋል። በሌላ በኩል እንዲህ መሰለው ትርምስ አክራሪ የእስልምና ቡድኖች እንዲፈነጩ በር ስለሚከፍት በዚያ አንጻርም ከፍተኛ አደጋ በሀገርና በህዝብ ላይ ሊከሰት እንደሚችል የፖለቲካ አዋቂዎች በማስረዳት ለዚህ ሁሉ ችግር ሁሉን አካታች የሆነ የሽግግር መንግስት ባስቸኳይ መመስረት ብቸኛ መፍትሄ ነው ብለው አስረዳሉ። ዘረኛው አገዛዝ ጋዜጠኞችንና ለሀገር አንድነት ተሟጋቾችን ያፈነ መሆኑ ታወቀ። ከተከሰተው ያማራዎችና የሌሎች ጭፍጨፋና የቤተክርስቲያን ቃጠሎና ወድመት ማግስት አንስቶ ጋዜጠኞችና ለሀገር አንድነት ድምጻቸውን የሚያሰሙ ፖለቲከኞች በግላጭና በስውር እየታሰሩ መሆናቸው ታውቋል። የአሸባሪው የጆዋር ንብረት መሆኑ የሚነገርለት የዘርፍ ጅት ቅስቀሳ ያካሄደ ያለው ኦኤምኤን የተባለው የቴሌቪዥን ተቋም ሲዘጋ አስራት የተባለው የቴሌቪዥን ጣቢያም አገዛዙ የዘጋበት ሰበብ የአማራ ህዝብ አማራጭ የዜና ምንጭ እንዳይኖረው የተደረገ የዘረኛው አገዛዝ የፖለቲካ ውሳኔ መሆኑን በቁጭት ከሚገልጡ ወገኖች መገንዘብ ተችሏል። የኦኤምኤን ጋዜጠኞች ከእስር የተለቀቁ ሲሆን የአስራት ጋዜጠኞች በላይ ማናዬ፣ ሙሉጌታ አንበርብርና ሌሎች ባልደረቦቻቸው እየታፈኑ ለእስር መዳረጋቸው ታውቋል። የእስክድር እስራት በሶስት የኦዴፓ ሹመኞች በታከለውማ በሽመልስ አብዲሳና በፖሊስ አዛዡ በደም ምላሽ የተቀናበረ መሆኑን ጉዳዩን በቅርበት የሚያውቁ ያስረዳሉ። እስካሁን ከተለያዩ የአዲስ አበባ አካባቢዎች እየታፈኑ የታሰሩ ወጣቶች ፍርድ ቤት አልቀረቡም። የት እንደደረሱም እንደማይታወቅ ከቤተሰቦቻቸው መገንዘብ ተችሏል። በሌላ አንጻር እስካሁን በአሰበ ተፈሪ፣ በሃሮማያ ወዘተ አካባቢዎች መጤ የበሚል የጅምላ ፍጅት የፈጸሙ እስካሁን አለመታሰራቸውና በተለያዩ ቤተክርስቲያናት ተጣልለው በሚገኙ ተጎጂዎች ላይ እየዛቱና እያስፈራሩ መሆናቸውን ከተጎጂዎቹ አንደበት መስማት ተችሏል። ሰሞኑን የተለያዩ የምጣኔ ሀብት አዋቂዎች የኢትዮጵያ ኢኮኖሚ እድገት ለ30 ዓመታት ከነበረበት ፈቀቅ አለ ማለቱን በመረጃ አስደግፈው ካቀረቡት መረዳት ተችሏል። በየአመቱ ከ11% በላይ እድገት እየተባለ የሚነገረው የፖለቲካ ቅጥፈት መሆኑንም አጋልጧል። በኢትዮጵያ እድገት መኖሩ ባይካድም ይህ እድገት በግዙፍ ብድርና በእርዳታ የተገኘ በመሆኑ ሊገኝ የሚገባውን ብሔራዊ እድገት መስፈርት ሊያሟላ እንደተሳነው ያስረዳሉ። ከዚህ በተጨማሪም የብር ኖቶችን በዘፈቀደ ያተሙ በገበያ ውስጥ በስፋት እንዲሰራጭ መደረጉን አጋልጠው ይህም ከገበያ ንረቱ ጋር የብርን የመግዛት አቅም እያመነመነው በመሄዱ በነፍስ ወከፍ ሊገኝ የሚገባው ገቢን ማሽመድመዱን አስረድተዋል። የኢኮኖሚ እድገት ለማስገኘት የግብርና ምርት መጨመርና ወደ ውጭ የሚላኩ ምርቶች ማድረግ እንዲሁም ያስፈጻሚዎቹ ብቃት በበቂ ሊቀየሩ እንደሚገባቸው አስረድተዋል። ጣና በአስደንጋጭ ሁኔታ በእንቦጭ እየተሸፈነ መሆኑ ተነገረ። የእንቦጭ አረምን ከጣና ለማስወገድ ከአራት አመት በላይ የተለያዩ ሙከራዎች ቢደረጉም ምንም ለውጥ ማምጣት ካለመቻሉ ባለፈ አረሙ ሃይቁን መሸፈኑ አስጨናቂ መሆኑን ሀገር ወዳዶች ትጋታቸውን እየገለጹ መሆናቸውን መረዳት ተችሏል። ገዱ አንዳርጋቸው የአማራ ፈላጅ ቆራጭ በነበረበት ወቅት ጣና ከእንቦጭ ለመታደግ ከሀገር ውስጥና ከውጭ ሀገር የተሰበሰበው ገንዘብ በየደረጃው መዘረፉን ለጉዳዩ ቅርበት ያላቸው እያጋለጡ መሆናቸው ታውቋል። እስካሁን በሀገር አቀፍ ደረጃ የእንቦጭን ለማስወገድ ምንም አይነት የገንዘብ የጥናትና የመሳሰሉ እርምጃዎች አለመደረጋቸው ብዙዎችን ማሳዘኑ ይነገራል። በቅርቡ የዘፋኙን እልፈት አሳቦ ኦሮሚያ ተብሎ በሚጠራው አካባቢ አገር ከማፍረስ ባልተናነሰ መልኩ የተቀናጀ የጥፋት ህብረት ዘግናኝና ፈጣን የጥፋት ስትራቴጂ በመንደፍ ብዙዎችን ባስገረመ መልኩ ከፍተኛ ውድመት መድረሱ ህይወት መጥፋቱ አሳዛኝ የቅርብ ጊዜ ትዝታ መሆኑ ይታወሳል። ታዲያ ይህ በእንዲህ እንዳለ በምዕራብ ሀረርጌ በካኩቢ በሚባል ቀበሌ ለረጅም አመታት የኖረ ጠንካራ ገበሬ ወፍጮ ቤት በመትከል የአካባቢውን ሴቶች ሸክም ከ20 አመታት በላይ በብቸኝነት ያቀለለ አቶ ሀብታሙ አቦዬ ተባለውን ግለሰብ ወፍጮ ቤት ማቃጠላቸው ሳይንስ ባለፈው እሁድ ሐምሌ 26 ቀን ግለሰቡን ለመግደል ሆን ብለው አስበውና አቅደው በመኖሪያ ቤቱ አካባቢ ሲያንጃብቡ ከነበሩ የጥፋት መልክተኞች ማል አንዱና በአካባቢው በመምህርነት ያገለግል የነበረ ሁሴን አህመድ የተባለ ግለሰብ ድንገት በደረሱ ወታደሮች በመገደሉ ሴራቸው ከሽፎ ሲበታተኑ ለሞት ቀጠሮ ተይዞለት የነበረው ግለሰብም አገሩን ለቆ ወደ ሌላ አካባቢ መሄዱ ተረጋግጧል። ታዲያ ሀቁ ይሆኖ ሳለ በማግስቱ የዘገበው የጽንፈኞች ጣቢያ የሟቹን ስም በመጥቀስ በግፍ እንደተገደለ አስመስሎ ህዝቡን በተቃውሞ ለማነሳሳት ሞክሯል። ምንም እንኳን ባይሳካለትም የሞቱን ምክንያት አለባብሶ ማለፉ በእነሱ በኩል ጮህቴን ቀሙኝ የተለመደ ኩይ ተግባራቸውን የሚያሳይ ነው ሲሉ አንዳንድ የአካባቢው ውስጥ አዋቂ ሰዎች ተናግረዋል።
የሐሙስ ሐምሌ 30 ቀን 2012 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ ፍጅትና ግፉ በቅድሚያ በተገደበ እኛ አንቀበለውም እንጂ እያንዳንዱ ህዝብ የሚመጥነውን መንግስት ወይም አገዛዝ ያገኛል የሚል የፈረንጆች አባባል አለ። ኮሎኔሉ ስልጣን ይዞ ሰለባ የሆነው ህዝብ መልሶ መላልሶ ፍጀን ጨርሰን የሚል ሲመስል አባባሉ በመጠኑም ቢሆን ቁም ነገር ይኖረው ይሆን ማለቱን ተገደናል። ስንት ሺህ ወገናችን ተፈጅቶ ስንቱ ቆስሎና ተቆራርጦ ኮሎኔሉ የሞተው አማራ ሳይሆን ኦሮሞ ነው ብሎ እንደገና ዋሽቶ ወንጀላቸውን ሲደብቅ ትላንት ለገደላቸውና ላስፈጃቸው ሳያዝን የዛሬ 40 ዓመት ለሞተ አንጃ አዝናለሁ ብሎ እየተለፋደደ የቄሮ ግድያ አለቆቹ ተያዙ ከተባሉ በኋላ በየቦታው እየቀጠለ ከቲምላሱን አሁንም በያፓ ላይ እያንጣጣ አንድም የወያኔን አዋጅ ሳይሽር ህገ መንግስት የተባለውን ሳይሰርዝ የፖለቲካ እስረኞች ደርዛ እንደጠፋ ቀጥሎና ቁጥራቸው በጣም ጨምሮ ባለበት እናቶች ፊት ልጆች ሲቆራረጡ ሲጨፈጨፉ እያየን ወዘተ የኮሎኔሉ አድናቂና ሰለባ የሆኑ አሁንም አለን አለን ማለታቸው በተለይም ራሳቸውን አማራ የሚሉት ለወገናቸው ገዳዮች እያጨበጨቡ ምንጣፍ ሲሆኑ እየታየበት ባለበት ምናልባትም ሰው የሚገባውን ከይሲ አገዛዝ አገኘ መሰል ማለትን መገደዳችን አልቀረም። ግን ከዚህ በላይ የምናውቅነንና ጥቂቶች ወሮበሎችና ጽንፈኞች ህዝብን የማይወክሉ እንደሆኑት በጣት የሚቆጠሩ ምሁሮችና ህዝብነን ባዮችም ሚሊዮኖችን አይወክሉም በሚለው እንደጸናናለን። በህዝብ በልህነት ቻዋነትና ኢትዮጵያዊነት አሁንም እምነታችን የጸና ነው። ያባይ ግድብ ጉዳይን ለራሳቸው ሊጠቀሙበት የጀመሩት መሆኑን ሁሉም ያውቃል። ወያኔ መለስ ዜናዊ የጀመረውና ያመጣው ስምሪት ነው ቢልም አባይን ለመገደብ እቅዱን ያስጀመሩት አጼ ኃይለ ሥላሴ ነበሩ። አቅምና ድጋፍ ስላጡ መተው የተገደዱበት ሁኔታ መጣ። መለስ ዜናዊ የአረቦች በጋ በሚል ከዳር እስከ ዳር አመስ ሲከሰት ይህም በኢትዮጵያ እንዳይከሰት በዚህ እቅድ ዙሪያ ህዝባዊ ድጋፍን ለማግኘትና የህዝብን ትኩረት አቅጣጫ ለመቀየር የጀመረው እርምጃ ነው። በዚያውም የውጭ ጠላት ተገኘ። ግብጽ የሚባል በአቅም የኢትዮጵያ ጠላት ሆኖ የባጀ ወያኔ ተከዜ ተገድቦ ሳለ ከሱዳን ተስማምቶ ሊያፈርስ የጣረ መሆኑን ህዝብ ሊረሳው የሚችል አይደለም። ለስልጣን ሲበቃም የጣና በለስን ግንባታ ያስቆመና ተቋሙንም ዘርፎ ቁሳቁሱን ሁሉ ወደ ትግራይ ከማጓጓዙ ባሻገር ቤኒሻንጉሉ አማራ ሰፋሪውን እንዲፈጅ የገፋፋ መሆኑም ሐቅ ነው። ያባይ ግድብ አይሰራም ገንዘባችሁ ግን በጅቦች ወያኔዎች ይሰረቀታል ብንልም ሰሚጠፋ። ወያኔ እንደፈለገው ያባይ ጉዳይ አንገብጋቢ ነው ተባለ። የብሔረተኝነት መለያ ሆኖም ቀረበ። ስራውን የተቸ የማርያም ጠላት ተብሎም ተወገዘ። በግርግሩ የመለስ ዜናዊ ሹም ጀነራል ሜቴክ በሚል ተቋም አማካኝነት የቦንዱንም መዋጮ ገንዘብ በላው ሰለቀጠው። የዚህ ዋና ተጠቃሚዎች መለስና ሚስቱ እቴጌ ሙስና ሆኑ። ተርባይን ተሰርቷል 70% ስራው አልቋል ሲሉ ይህ ውሸት ነው ብንለን ብናጋልጥም እንደገና ሰሚጠፋ። ቀደም በባድመ ጉዳይ ወያኔ እንዴት ህዝብን አደናግሮ አነሳስቶና አስጨርሶ ራሱን ከቀውስ እንዳዳነ ያየን ቢሆንም ማንም ማስጠንቀቂያም ለመስማት ጆሮ አላገኘም። ወያኔ እና ሻቢያ እርስ በርስ ተጋርለው እንዳይዳከሙ ወያኔ የኢትዮጵያ ድንበር ጠባቂ የሆነ መስሏቸው ደማቸውን ለኢትዮጵያ በጸረ ወያኔ ትግል ማፍሰስ የነበረባቸው ተሞኝተው በመቶ ሺህ ደረጃ ሞተው ወያኔን ከቀውስ አዳኑት። ሁለቱ ኃይሎች ቢጫረሱ ኢትዮጵያ ምን ትጎዳ ነበር? ሻቢያ አዲስ አበባን ይይዛል ብለው እነ ወያኔ ሊያስፈራሩ ሞክረው ነበር። ሻቢያ ከወያኔ ጋር ሆኖ ይዞናል ነበር። ወያኔ የነጃተኔን አስገዳይ ሀየሎምን ከነምኒልክ ሲያወዳድር ይህንኑ ተቀብለው በተለይ ከወደ አሜሪካ የተንጫጩለትም ምሁሮች ነበሩ። ባጭሩ ወያኔ የህዝብን አገር ወዳድነት ተጠቅሞ መላ ኤርትራን ያስገነጠለም መሆኑን አረሳስቶ ለባድመ ሙቱልኝ ሲል አማኞች አገኘ። መጀመሪያ ዋናው ቁስላችን አላስቀምጥ ያለን ሾክ ወያኔ ነውና እሱን እናስወግድ ሲባል ከባድመ መልስ ወደ መለስ የሚል ከንቱ መፈክርን አመጡና ሰውን በስፋት አደናገሩት። እነ ስዩም መስፍንና መለስ አሰብን ሲያስመልሱ የታያቸውም ጥቂቶች አልነበሩም። ውጤቱ ያው ያየነው ነው። ለአገር ብለው የሞቱት ቤተሰቦችንም በቅጡ ማንም አልረዳቸውም። ስማቸው በክብርም አልተቀመጠም። የአኖሌን ሐውልት ኮሎኔሉ አንዱ ገንቢ ሲሆን ለነሱ በየትም መታሰቢያ ይቆመላቸው የለም። ሳይውል ሳያድርም አልጀርስ ከተማ ሄደው የዓለም ፍርድ ቤት ተብየውን ውሳኔ በመቀበል ባድመን ለሻቢያ ሊሰጡ ሞከሩ። ይህ በሕዝብ ተቃውሞ ቢያቀታቸውም ይኸው ቀን ጠብቆ ኮሎኔሉ ስንቱ የተሰዋበትን መሬት ማለትም ባድመን ጨምሮ በአረቦችና አሜሪካ ግፊት ለሻቢያ መልሶ ሊሰጥ ተስማምቷል። መስዋዕትነት ለከንቱ በከንቱ። ያማከረው ሕዝብ የለም። የጠየቀው የራሱ መጋዣ ፓርላማም የለም። በፈረንጅና አረቦች ትእዛዝ መሬታችንን አስረክቧል። ሻቢያ ባድመ ያልገባው ይህ እርምጃ በትግራይ ለጊዜው የኮሎኔሉ ችግር ይፈጥርበታልና ይቆይ ብሎ ነው እንጂ ኮሎኔሉማ የሱዳንን ዘርፊያ የወያኔን የለም መሬት ዘርፊያ እንዳጸደቀው ሁሉ በሥራ ለማዋል ዝግጁ ሆኖ ተገኝቷል። ኮሎኔሉ ኢትዮጵያዊ ነው ለኢትዮጵያ ቆሟል ብለው ድርቅ የሚሉት ዜጎች ከንቱነታቸው በዚህም ይጋለጣል። ኮሎኔሉ ሳይወድ ማጋለጥ የተገደደው ግን ስንለው የነበረውን ሐቅ ነው። አንድም ተርባይን አለመሰራቱ ተረጋግጧል። ገንዘቡ መጥፋቱም መበላቱም እንዲሁ። የሜቴኩ ጀነራል ሲያዝ ዋና ግብረ አበሮቹ አባይ ፀሐይና አዜብ ጎላን ማንም ደፍሮ አልነካቸውም። ዛሬ በሁለት ተርባይን ስራ መጀመር እንችላለን ለሚለው ኮሎኔል የግድቡ የታቀደ ስራ እንዲጀመር በመጪው 6 አመታት አምስት ላልቅ ተርባይኖችን መግጠምና ውሃው በዝናብ ሳይሆን በአባይ ወንዝ እንዲሞላ መሆኑ ወሳኝ መሆኑን የሚነግረው ያስፈልጋል። ግድብ በዝናብ ከተሞላማ ግብጽም ችግር አይኖራትም። ዝናብ የሞላውን ኮሎኔሉ ሞላው ብለው ውዳሴ ያሰሙ ዜጎች ሁሉ በተለይ ተማርን አወቅንባዮቹ ምን ያህል እንደዘቀጡ ሁኔታው አጋልጧቸዋል። እነስክንድር ነጋ ይፈቱ ፍጅቱ ይቆም ብሎ ከመአለት ፈንታ አብይ ግድባችን ነው የኔም ግድብ ነው ወዘተ ብለው ቀራቀምቦ መፈንክሮችን ይዘው አዲስ አበባ ሊሰለፉ ሲጥሩ የኮሎኔሉ ወታደሮችና ፖሊሶች ሰልፈኛውን ደብድበው ዋና ትኩረታቸው የኢትዮጵያን አረንጓዴ ቢጫ ቀይ ታሪካዊ ሰንደቅ ዓላማ መቅደዱ መንጠቁ መሆኑ ኮሎኔሉ ባባይ ግድብ ሰበብ በታጎነብሱልኝም የኔ የቅድሚያ ጣላቴ ኢትዮጵያዊነት ነው እንዳለና እንዳስረዳቸው መገንዘብ ይገባል። ሀፍረትና ቀልድ ኢትዮጵያዊነን ብለው ሊቀርቡ ለመከሩት ከንቶች አሁን ባለንበት ሁኔታ አባይ ግድብ ስራ ቢጠናቀቅ ጥቅሙ ለዘረኞች ነው። ቀደም ብለው ጉባና በዚያ አከባቢ የቤኒሻንጉል መሬት የኦሮሞ ክልል ነው ማለትን ጀምረዋል። እስካሁን ያልተሻረው የመለስና የግብጽ ስምምነት ደግሞ ባባይ ግድብ ውሃ ኢትዮጵያ በርሻ እንድትጠቀም ስምምነት አላቸው። ማለትም መብራት ኃይል ማመንጨቱና ለሽያጭ ማቅረቡ ብቻ ነው ጥቅሙ ማለት ነው። በአመት 1 ቢሊዮን ዶላር በሽያጭ ገቢ ይሆናል የተባለው ለዘረኛው አገዛዝ ጥቅም ማለት ነው። የግድቦች መቆም ለህዝብ ቢጠቅምማ ኖሮ ረሃብ ያጠቃው ወገን በተጠቀመ ነበር። ይህም ይቅርና የመብራት እጥረት በአዲስ አበባ ሳይቀር ተከስቶ ኢኮኖሚውን ባልጎዳውም ነበር። ነገም አዲስ ነገር ለኢትዮጵያ ህዝብ የሚጠቅም ውጤት ከቶም ሊጠበቅ አይችልም። በቁማም ቃላፋት ግን ይቻላል። በአባይ ግድብ ዙሪያ የኮሎኔሉ አገዛዝ ደጋፊ የሆኑት ወያኔን ሲደግፉ የነበሩት መሆናቸውም ይታያል። የግብጽ ደጋፊ ሆነው ዶላሮችን የበሉት እነ ግንቦት ሰባትም አሁን የኮሎኔሉ አወዳሽና ደጋፊ ሆነው ታዝበናል። የወያኔ ተቃውሞም ለማያቆሽ ታጠኝ ተብሎ የሚታለፍ ብቻ ነው። ኮሎኔሉ ለአልሲሲ የሚጎዳቸውን አልሰራም ወላሂ እንዳለው ሁሉ መለስ ዜናዊም ከሙባረክ ጋር ተቃቅፎ እንደነበር የምንረሳው አይደለም። በአባይ ጉዳይም ሱዳንም ሻቢያም ከግብጽ አልገጠምንም ብለው ሲያደናግሩን ብዙ ቆይተዋል። ዛሬ የአሜሪካው ላይ በቃ ኮሎኔሉ አስታራቂ ብሎ ኢሳይያስን መውሰዱ ምንኛ ይዘረኛ ኢትዮጵያን ሊጎዳ እንጂ ሊታደግ እንዳልመጣ አመላካች ነው። አባይን እንገድባለን ከመአለታቸው በፊት ፍጅትና ግፉን የቀረን ሆነ የራሳቸውን ልዩ ኃይል ግፍና ፍጅት ይገድቡልን። ይህ ጥያቄ ነው ዋና መፈክር መሆን ያለበት። ዘረኛው አገዛዝ በስልጣን እስካለ ድረስ ማንኛውም እቅድ ለኢትዮጵያና ለህዝቧ በሚጠቅም መንገድ ሊከናወን አይችልም። ግድብ በግድብ ሆነን ውሃ እንዳጠረን መብራት እንደተደረገመብንና እንደጠፋብን ነው። ኮሎኔሉና አገዛዙ ብቻ ሳይሆን ከጎኑ ያሉ አጋሮች በኢትዮጵያ ሉዓላዊነት ጉዳይ ቅንጣትም የሚታመኑ አይደሉም። የባዕድ ቅጥረኞች ናቸውና በግብጽ ተገዝተዋልና በአረብና አሜሪካ ተዛዝ ስራ ላይ ያሉ ናቸውና የኢትዮጵያ ህዝብ ተጠሪዎችና ጠበቆች አይደሉምና የግብጽን ጥቃት ከመጣ ሊቋቋም የሚችለው የዘፋኞች ባዶ ቀረርቶና የኮሎኔሉ ርችት ሲሰማ የሚፈረጥጥ ጦር ሳይሆን በአገራዊ ፍቅር የተለሰነ የኢትዮጵያ ህዝብ አንድነትና ቆራጥ ተጋድሎ ብቻ ነው። በመድረክና በሩቅ ሆኖ አትለውም ወይ የሚያቀራራ የቁርጥ ቀን ሲመጣ ባሩድ በሚጤስበት ቦታ ይገኛል ማለት አይደለም። የኢትዮጵያ ህዝብ ተገንና ደጀን ህዝባዊ መንግስት ብቻ ነው። የሽግግር ሂደት ታግዶ ለትንሿም ችግር መፍትሄ አይገኝም። ኢትዮጵያዊነት ይቅደም፣ ዘረኝነት ይውደም።
አሸጋጋሪ ኮሎኔሎች
አደናጋሪሹም ሁሉን የሳቱ ዜጎች የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለ ጭካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገነው እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ አስተውሏል። መኢሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ኢትያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተቀሰ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥፍቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት ምስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመከተልም ዴሞክራሲን ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ስርዓት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ልቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን
ገና አሜሪካኖቹ መርጠው ሲያሰረጥኑት በነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ተገን የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ሰብዮን ጥራት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ቢቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተቆለቆሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የታያዘው አቅጣጫና እምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በመንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጭት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ቢሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳይማከረና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየከተፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ጋር ዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አድርጎ አሳይቷል። የሽግግር ሂደት ጥያቄ በኢሃፓና መይሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን፣ በሌላ በኩል ደግሞ ኢሃፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መይሶንና ኢሃፓ በነበሯቸው አቋሞች ተለያይተዋል። ወታደራዊ አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ተጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ፣ የህዝብ ፍላጎት አክባሪ፣ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢህአፓነት መይሶንና ኢህአፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢህአፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን፣ የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚሰቀጥጥ ወያኔነት ነው። ኢህአፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠቅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር። ወያኔ ትግላችን ተፋፍሞ ይቀጥል። ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመጣም። በተረዝ ጎራ ይሐፋ ሊገባ መታሰብም የለበትም። ይሐፋ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነውናም ነው። መሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም ያጤውን ስርዓት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጽተው አይደለም። ያጤው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመጣ ኢህአፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢህአፓ ታገለ እንጂ፣ መስዋዕትነትን ከፈለ እንጂ፣ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢህአፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ጡጦ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢህአፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢህአፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢህአፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሊከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢህአፓ በነበረው አቅም ሱዳንን ተጋጥሮ መሬት አላስቆርስ አለ እንጂ የሀገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ተጠፋት ለማዳን የመጣ መሆኑን ስለምናውቅ አደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ያፋ በይፋ መድረኩ ከመጣየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹጭ አማሰር ሲወድቁ እያየን አልሰገዱም አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቅም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢሃፓን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢሃፓ ሰኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከማለት ሊያልፍ አልቻለም። ኢሃፓ አንድና አንድ ብቻ መሆኑን እያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢሃፓ ስም ጋብዞ ከድርጅቱ ከወጣ 10 አመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያውቁና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፋት መስለው ሊያሰራጩ ሞክረው ባጭሩ ተቀሽቷል። ያባ ከዚህ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ስለ ሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማን ደምቆ ባንዲራውን ይዞ እንደመጣ በገሃድ ታይቷል። ለምን አማርኛ ተነገረ ከመአለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለአመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመሳጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ ኢሃፓን ድገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መስተታተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻችሁን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህ መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን የዚያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊት ማድረግ፣ 3 ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናታስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ግዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብሻው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፓና ሌሎችም የፖለቲካ ሰኞች ከእስር ሳይለቀቁ ሚኒስተር ተደምርን ያሉ ኢትዮጵያውያን ያገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። ስርነቀል ለውጥ ስንል ጥገና ሲሉ አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳፍ ደርሷል ብሎ ጥገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩ ሲንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀለው ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ልሙት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያጼ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስርዓት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስርዓት ሊያስወግድ የተነሳው አብዮት ስርነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስርነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በሰይተት ትርነቀለው የተባለው ጉዳት አመጣብልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ትርነቀለው ጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ትርነቀለው በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አግባጫን ይዛ ተጉዛ ድርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የትርነቀሉ ትግል ሳይሆን የትርነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚተገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ ባምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ትርነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚተገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚያ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ተገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንቆጣቆጥ በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ትርነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ኢህአዴግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቁልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ ምንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቀጣውና ለትርነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክትም የሚለው ነው። ትርነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግስ አንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ጠገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ኃይሎች በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለመርጫ ያቀርበኛል ተብሎ እየተነገረን ስርነቀለው ያስፈልጋል ስንል ወያኔን ከነስራቱ የሚያሰግደው ማለታችን ነው። አዲሱ ሹም እንዳመነው በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስርነቀለውን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲሱ ሹም አንድም በጠሬ ሀብታነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቦ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቀናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን መርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምብን መነሳቱ በዚህ የሚረጋገጣል። ህዝብ መክሮና መርቶ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ፋንድ አውቀላችኋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰል ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢሃፓን በኮሙኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢሃፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ቅራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ኢሃፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባኒያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢሃፓ ሰፊውን ህዝብ የከዳ የቡርዣዋ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣል ነው ስር ነቀል እርምጃ ካልወሰድንበት ያንሰራራል፣ ግፍና በደል ይቀጥላል፣ በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስርነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስርነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግስ አንግሱ ያክትም፣ ኢህአዴግ አይቀጥልብንም። ጸረ ወያኔ ትግላችን አመጣችን ተጠናክሮ ይቀጥል።